Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን። መስታወት አድረገውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን ኢትዮጵያ የውጭ ጉድፈቻ የከለከለችበትን አዋጅ ምክንያቶች ይዘናል።
ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል፣ እስካሁን ድረስም አቅማችንና ማጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ተሞክሮች ስላሉ ነው አንደኛው። ሁለተኛው የማንነት ጥያቄ፣ ትልቁ የማንነት ጥያቄ ነው።
በተመሳሳይ ዘገባ ሀገሮች በሀገር ውስጥ ወይም በውጭ ሀገር የጉዲፈቻ አሰራራቸውን በኢንፎርሜሽን ቴክኖሎጂ እንዲያቀላጥፉ የተያዘ ጥረትንም የሚያስቀኝ ዘገባ አካተናል።
Currently, Tyler Technologies in a cloud-based format.
ታይለር ቴክኖሎጂ መረጃዎችን በድረገጽ የርቀት መረጃ ቋት የሚያስቀምጥ ነው።
የኢትዮጵያ መንግስት እስረኞችን ለመፍታት ያሳለፈው ውሳኔ ቤተሰቦችን በጉጉት እንዲጠብቁ ከማድረግ ውጪ እስካሁን የተወሰደ እርምጃ የለም ይላሉ ሁለት የጋቢና እንግዳ የሆኑ ጋዜጠኞች።
መግለጫው ከተሰጠ በኋላ እንዲከላከሉ የተበየነባቸው አሉ፣ በርካታ እስረኞች ተፈረደባቸውም አሉ።
ዛሬ እንደውም በአጋጣሚ ብዙ ሰዎች አግኝቻለኝ። አንዷ የጋዜጠኛ የበሸታ የባለቤት ነበረች። በጣም ተስፋ እያደረገች ነው በሚያሳዝን ሁኔታ፣ ግን ምንም አዲስ ነገር የለም።
አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ እንቀበላለን። አድርሱን። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ የምክር ቤት አባላት በመንግስት ባጀትና በኢሚግሬሽን ጉዳይ ስምምነት ላይ ለመድረስ ጊዜ እያጠረባቸው ነው። በባጀት ምደባ ላይ ያለው ትግል በመጪው ሳምንት የመንግስት ስራ መዘጋትን ሊያስከትል ይችላል። ዲሞክራት የምክር ቤት አባላት ከ800,000 በላይ የሚሆኑት ወጣት ፈላሾች ጉዳይ ከማንኛውም አይነት የባጀት ስምምነት ጋር እንዲያዝ ይፈልጋሉ። በልጅነታቸው ወደ ዩናይትድ ስቴትስ ለገቡት ህጋዊ ፈቃድ ለሌላቸው ፍልሰተኞች የተሰጠው የመኖሪያ ፈቃድ እንዲቀጥል ነው ዲሞክራቶቹ የሚፈልጉት። አንድ የህግ መምሪያ አባላት የሆኑ ሪፐብሊካውያን ቡድን ሰፋ ያለ ይዘት ያለው የኢሚግሬሽን ለውጥ እንዲደረግ የሚጠይቅ ሀሳብ አቅርቧል። ዲሞክራቶቹ ያቀረቡት ማሻሻያ ከቤተሰቦቻቸው ጋር በልጅነታቸው እዚህ ሀገር ሲገቡ የተሰጣቸው ጊዜያዊ ፈቃድ ሲያበቃ ለ3 ዓመታት እንዲራዘም የሚለውንም ያጠቃልላል።
አንድ የካሊፎርኒያ የፌዴራል ዳኛ በልጅነታቸው ወደ ዩናይትድ ስቴትስ ለገቡት አሁን ወጣት ለሆኑ ፍልሰተኞች የተሰጠው ፈቃድ እንዲጸና የትራምፕ አስተዳደርን ያዘዙ ቢሆኑም ወጣቶችን ላይጠቅም ይችላል ተብሏል። የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ዊሊያም አልሱፕ የኢሚግሬሽን ባለስልጣኖች የወጣቶቹን የማመልከቻ ሂደት ማየት እንዲጀምሩ ባለፈው ማክሰኞ አዘዋል። ይህ ውሳኔ የሚመለከተው ፕሬዚዳንት ትራምፕ ባለፈው መስከረም ወር እንዲቆም ያደረጉትን ዳካ መርሃ ግብር ነው። ለመጀመሪያዎቹ ማመልከቻ አቅራቢዎች አይሰራም ተብሏል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፕሬዚዳንታዊ ውድድር ከሩሲያ ጋር ግንኙነት የነበረው እንደሆነ ከሚመረምሩት ልዩ ካውንስል ሮበርት ሙለር ጋር ተገናኝተው የሚነጋገሩበት ሁኔታ ያለ እንደማይመስላቸው ትራምፕ ተናግረዋል። ትራምፕ ትላንት ይህን ያሉት ከኖርዌይ የጠቅላይ ሚኒስትር ኤርና ሶልበርግ ጋር ተገናኝተው ከተነጋገሩ በኋላ በተካሄደው ጋዜጣዊ ጉባኤ ላይ ነው። ከሩሲያ ጋር የተደረገ መመሳጠር የለም፣ ስለሆነም ሙለር ከእሳቸው ጋር ሊነጋገሩ የሚችሉበት ሁኔታ አይኖርም ብለዋል። ከሩሲያ ጋር የተመሳጠሩት ዲሞክራቶች ናቸው ሲሉም አክለዋል። በሚካሄደው ምርመራ መሰረት የሙለር መርማሪ ቡድን ፕሬዚዳንት ትራምፕን ሊያነጋግር እንደሚፈልግ ሙለር ለፕሬዚዳንቱ ጠበቆች አመላክተዋል።
በስተመጨረሻም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት የተደረገው የምርጫ ሂደታቸውን ለመሰለል የሀገሪቱን የስለላ ፈቃድ ሕግ ተጠቅመዋል ሲሉ ዛሬ ተናገሩ። ያቀረቡት ማስረጃ ባይኖሩም የውጭ የስለላ ሕግ በምርጫ ዘመቻቸው ላይ ስለላ ለማድረግ ሳይጠቀሙበት አልቀሩም ብለዋል። በሌላ በኩል ደግሞ ፕሬዚዳንታዊ ዘመቻቸው ከሩሲያ ጋር ግንኙነት የነበረው እንደሆነ ከሚመረምሩት ልዩ ካውንስለር ሮበርት ሞለር ጋር ተገናኝተው እንደሚነጋገሩ ገልጸዋል። ይህን ይመስላል የምሽቱ ዜናዎች። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚው ዝግጅታችን ኢትዮጵያ የውጭ የጉዲፈቻ አሰራርን በአዋጅ መከልከሏን ይመለከታል። በፓርላማ ተሻሽሎ የቀረበው የቤተሰብ ሕግ ውስጥ ከተካተቱ ማሻሻያዎች አንዱ የውጭ ጉዲፈቻን የተመለከቱ ሁለት አንቀጾች አሉት። የኢትዮጵያ መንግስት ያለበቂ ማስታወቂያ ድንገት የውጭ ጉዲፈቻ አሰራርን በጊዜያዊነት ካቆመ በርካታ ወራት ተቆጥረዋል። የውጭ ሀገራት ከዚህ ቀደም በጉዲፈቻ አሳዳጊዎች እጅ አንዳንድ ኢትዮጵያውያን ሕጻናት ለግፍ ይዞታና አልፎም ለግድያ መብቃታቸው እንደ አንድ ምክንያት ቀርቧል። ሌሎች ምክንያቶች አሉ። እስክንድር ፍሬው ተከታዩን ልኳል።
በሂደት ላይ የነበረው እገዳ በህግ ተደግፏል። ሲሰራበት የነበረው ረቂቅም በህዝብ ተወካዮች ምክር ቤት ጸድቋል። አዎ ኢትዮጵያ የውጭ ጉዲፈቻን አግዳለች። የህዝብ ተወካዮች ምክር ቤት ትናንት ባካሄደው ስብሰባ ነው ኢትዮጵያውያን ህጻናት በውጭ አገር ዜጎች አማካኝነት በጉዲፈቻ ወደ ውጭ አገራት እንዳይሄዱ የሚከለክል ህግ ያጸደቀው። በመቶዎች የሚቆጠሩ ህጻናት በየአመቱ በጉዲፈቻ በተለይም ወደ አሜሪካና አውሮፓ ሲሄዱ ቢቆዩም አዲሱ ህግ ይህንን ያስቀራል። ይህ ህግ በነጋሪት ጋዜጣ ከወጣበት ጊዜ ጀምሮም የውጭ ዜግነት ያላቸው ቤተሰቦች ኢትዮጵያውያን ህጻናትን በጉዲፈቻ መውሰድ አይችሉም። የውጭ ጉዲፈቻ እንዲከለከል መነሻ የሆኑት ዋና ዋና ምክንያቶች ከህጻናቱ ደህንነትና ማንነት ጋር የተያያዙ መሆናቸውን የሴቶችና ህጻናት ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ የህዝብ ግንኙነት ዳይሬክተር አቶ አለማየሁ ማሞ ለአሜሪካ ድምጽ ያብራሩት ይህንኑ ነው።
በተለይ የውጭ ጉዲፈቻን በተመለከተ ለመከልከል ወይም ደግሞ እንዲቆም የተደረገበት ዋና ምክንያት ለኛ ህጻናቱን በሀገር አቀፍ ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል፣ እስካሁን ድረስም አቅማችን ማጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ተሞክሮች ስላሉ ነው። አንደኛው። ሁለተኛው የማንነት ጥያቄ፣ ትልቁ የማንነት ጥያቄ ነው። የማንነት ጥያቄው ምናልባት ህጻናቱን በአስቸጋሪ ሁኔታ ውስጥ በመገኘታቸው ምክንያት ሊደገፉ ወይም ሊረዱ ይችላሉ። በተለይ ከሀገር ከወጡ ወደ ውጭ በሚሄዱበት ጊዜ የተሻለ ህይወት ያገኛሉ የሚል የተዛባ የአመለካከት ችግር አለ። ህብረተሰቡ ሲወጡና እዛ አካባቢ ሲደግፉ ያድጋሉ የሚል አስተሳሰብ አለ። ነገር ግን በአብዛኛዎቹ በህጻናቶቹ ላይ የምናየው ነገር እኔ ማን ነኝ፣ ከየት ነው የተወለድኩት፣ በተለይ በቃ ቤተሰቡን የቤተሰቡን አረግ የመፈለግና በትክክል ደግሞ የሚወስዷቸው ሰዎችም በአግባቡ ልጆቹን ለመደገፍና በትክክል ለመደገፍ ብቻ የሚከናወን ተግባር አልነበረም። ልጆቹ ለተለያዩ አደጋዎች የተጋለጡበት ምክንያቶች ነበሩ። እነዚህ ምክንያቶች በተለያየ አቅጣጫ እየመጡ ሲመጡ ይህንን ማድረግ የሚቻለው እስቲ አቅማችንን አሟጠን እንጠቀም ነው ለደረሰበት መግባባትና አቅማችንን አሟጠን ለመጠቀም የሄድንበት ርቀት አሁን በአስተማማኝ ደረጃ ላይ ነው የሚገኘው።
በጉዲፈቻ ወደ ውጭ ሀገራት የሚሄዱት ህጻናት የሚገጥማቸው ችግር ከሀገር ውስጥ የሚጀምር መሆኑንም ነው አቶ አለማየሁ ያብራሩት።
እኛም እዚህም ሀገር ውስጥ የሚከናወኑ ተግባራት አሉ። የአመለካከት ችግር አለ። መውጣት ይጠቀማሉ ልጆቹ ተብሎ የሚታሰብበት አስተሳሰብ ስለነበረ የሚጀምር ነው እና መጠቀሚያም ነበሩ። አሁን አንደኛ ልጆቹ ከቤተሰቦቻቸው ተነስተው እስከ ውጪ ጉዞ የሚያደርጉበት በእያንዳንዱ የሚከናወኑ የተለያዩ ህገወጥ ተግባራት አሉ። እነዚህ ህገወጥ ተግባራት በተለያየ አቅጣጫ ስውር እንቅስቃሴዎች የምንትን የሚሉ ስለሆኑ በጣም በሚያስቸግር ሁኔታ ለምሳሌ የሄዱት ህጻናት ወላጆቻቸው የሞቱባቸው ወላጅ የሌላቸው ተብሎ ነው የሚሄዱት። በተጨባጭ ግን የእያንዳንዱን ህጻናት ወደኋላ ፈትሸን ብናይ ቤተሰብ ያላቸው ነገር ግን ምናልባት የኢኮኖሚ ችግር ያለባቸው ሊሆኑ ይችላሉ። ከዛ ውጭ ግን ህጻናቶች በትክክል ቤተሰብ አልባ ሆነው ወይም የእናት አባት ህይወት አለመኖር ወይም ደግሞ በተለያየ ሁኔታ የተጠላለፉ ለዚህ ችግር ህጻናቶችን የሚዳርጉ ምክንያቶች ስለነበሩ እነዛ ምክንያቶች ነው መጀመሪያ ማንሳት የሚገባውና ለዚህም ነገር ሲቆም ልጆቹ በትክክልም ተጠቃሚ ይሆናሉ ብለን እንድናስብ ያደርጋል።
በጉዲፈቻ ወደ ውጭ ሀገራት የሚሄዱ ህጻናትን ደህንነት ለመጠበቅና አሰራሩንም ውጤታማ ለማድረግ ጥረቶች ሲደረጉ መቆየታቸውንም ዳይሬክተሩ ተናግረዋል። ህገወጥ የጥቅም ትስስርን ለማስቀረት የተደረገውን ጥረት ተከትሎም በጉዲፈቻ የሚሄዱ ህጻናት ቁጥር እየቀነሰ እንደነበር አስታውሰዋል። ቀደም ሲል የሚሄዱት ህጻናት ቁጥር ከፍተኛ እንደነበር በኋላ ላይ ግን በአመት ወደ 400 300 እና 200 እየቀነሰ መምጣቱንም ነው የጠቀሱት። የነበረው አሰራርም ችግሮች እንደነበሩበት አስረድተዋል።
እነዚህ ችግሮች አንድ ላይ ተተካለው አብዛኛዎቹን የጎዳ ነው የሚል ምድምዳሜ ላይ ደርሰናል።
እንግዲህ ቀደም ሲል እንደገለጹልኝ ከሆነ ብሔራዊ የህፃናት ፖሊሲ ተቀርጿል በመንግስት በኩል። መንግስት ምቹ የሆኑ ወይም መደላደሎችን ለመፍጠር ጥረት ሲያደርግ ቆይቷል በአገር ውስጥ ህፃናቱ እንዲያድጉ። ኢትዮጵያ ግን ምን ያህል ዝግጁ ነች? አሁን እነዚህ እንግዲህ ህፃናቶቹ በችግር ነው የሚሄዱት ወይም በችግር ላይ ያሉ ህፃናት ናቸው ብለውኛል እርስዎም ቀደም ሲል ወላጅ አልባ የሆኑ ህፃናት እና ኢትዮጵያ ምን ያህል ዝግጁ ነች እነዚህ ህፃናት አገር ውስጥ እንዲያድጉ ለማድረግ? በመንግስት በኩልም ሊሆን ይችላል ወይስ ኢትዮጵያውያን የአገር ውስጥ ጉዲፈቻን እንዲለምዱ? እርግጥ በኢትዮጵያ ባህል ውስጥም ያለ ነገር ነው፣ ነገር ግን እንዲስፋፋ ይደረጋል የሀገር ውስጥ ጉዲፈቻ እንዲስፋፋ እናደርጋለን ከሚል ተስፋ ነው ይሄ ውሳኔ የተወሰደው።
ተስፋ ብቻ ማለት ያስቸግራል። እና በጠቅላላ ማህበረሰቡን የማነቃነቅ የሃይማኖት አባቶችን አሁን በምክትል ጠቅላይ ሚኒስትሩ መሪነት ወይም ደግሞ በሳቸው ሰብሳቢነት የተዋቀረው ህዝባዊ ንቅናቄ ትልቁ ስራው የግንዛቤ ማስጨበጥ ስራ ነበር። የግንዛቤ ማስጨበጥ ስራው በሃይማኖት አባቶች በሀገር
በምን ላይ ነው ግንዛቤ የሚያስጨበጡት? ምንም በተመለከተ
ህጻናቱ ባደጉበት አካባቢና ማህበረሰብ ማደግ ይችላሉ። ህጻናቱን ከማንነት ቀውስ መልካም ስብና ተላብሰው እንዳያድጉ ከሚያደርጉ ችግሮች ራሳችን በራሳችን ልክ ለህዳሴው ግድብ በአንድ ላይ እንደተነሳ ነው ህጻናቱንም ለመደገፍ በአንድ ላይ ብንነሳ ልጆቹን መደገፍ አቅማችን አሟጠን ከተጠቀም እንችላለን ነው።
የውጭ ጉዲፈቻን ለማስቀረት በፓርላማ የወጣው ህግ ትውልደ ኢትዮጵያውያን ቤተሰቦችን እንዴት እንደሚያስተናግድ ግልጽ አይደለም። አዲሱ ህግ በነጋሪ ጋዜጣ ከወጣ በኋላ የአፈጻጸም መመሪያዎች እንደሚዘጋጁ የተናገሩት አቶ አለማየሁ ይህ ሲሆን ሁሉም ነገር ግልጽ እንደሚደረግ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማ እግዚአብሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ሰከለ አሜሪካ ራ ጋቢና
ወደሚቀጥለው ዘገባችን ነው የምናልፈው። እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገሮች አሳዳጊ ቤተሰብ የሌላቸው ህጻናት በሀገር ውስጥ ወይም ከሀገር ውጪ የጉዲፈቻ አሳዳጊ እንዳያገኙ ከሚያግዱ ምክንያቶች አንዱ የመረጃ ክፍተት መኖሩ ነው። በርካታ ሀገሮች በወረቀት ላይ ተበታትነው በመዝገብ የተቀመጡ ሰነዶች ልጆችን አሳዳጊ ቤተሰቦችን ለማገናኘት ከባድ ፈተና እየፈጠሩ ነው። በሀገር ውስጥ የሚገኙ የማደጎ ቤቶች የሀገር ውስጥና የውጭ ጉዲፈቻ ፈላጊዎችና የመንግስት ተቆጣጣሪዎች በጋራ የሚጠቀሙበት የድረገጽ የሰነድ ማህደር ለመገንባት የተያዘ ጥረትን የሚያስቀኝ ዘገባ ነው ቀጣዩ ዘገባችን። ታሂራ አለን የዘገበችውን ሄኖክ ሰማዝጌር ያቀርበዋል።
አሜሪካዊ ጡረተኛ ክሬግ ጄነተን እና ባለቤቱ የመጀመሪያ ልጃቸውን በጉዲፈቻ ከሄይቲ ሲያፈላልጉ የተጓተተና በአግባቡ ያልተደራጀ የጉዲፈቻ አሰራርን አስተዋሉ። ፈተናዎቹን አልፈው ሦስት ልጆችን ከሄይቲ በጉዲፈቻ ቤተሰብነት በማሳደግ ላይ ናቸው።
If every day matters for the life of a child, then why in the world would we create an adoption?
በአንድ ሕፃን ሕይወት ውስጥ እያንዳንዷ ቀን ትርጉም አላት ካልን ለምንድን ነው በቢሮክራሲ የተጠፈነጉ የጉዲፈቻ አሰራሮች በዓለም ዙሪያ የተንሰራፉት ብለን መጠየቅ አለብን። እንደዚህ አይነት ያልተቀላጠፉና ጊዜ የሚፈጁ አሰራሮች በርካታ ቤተሰቦችን ያደክማሉ።
የጄነተን ቤተሰብ በእነሱ ያስተዋሉትን የተጓተተ የጉዲፈቻ አሰራር በተቀላጠፈና ግልጽነት የተሞላበት አሰራር ለመተካት አሰቡ። ነገር ግን እንደዚህ አይነት ሰፊ ዓለም አቀፋዊ አድማስ ያለውን ሥራ በቅንጅት ካልሆነ ብቻቸውን ሊሰሩት እንደማይችሉም ተረዱ።
ከሶስት ዓመታት በፊት በሃርቫርድ ዩኒቨርሲቲ የመጀመሪያ ጉባኤያችንን አካሄድን። ከዓለም ዙሪያ የ18 አገሮች ተወካዮች ተካፍለው አሉብን ያሏቸውን ፈተናዎች አስመልክቶ ተወያየን። የተረዳ ነው በብዙ አገሮች የጉዲፈቻ አሰራር ሥርዓት በአግባቡ ያለመዘርጋትና በቤተሰብ አልባ የሆኑ ሕፃናት ቁጥር በአግባቡ የሚያሳዩ መረጃዎች እንኳን እንደሌላቸው ነው።
ክሬግ ጄነተን ከዚህ ጉባኤ በኋላ የአሜሪካ የቴክኖሎጂ ኩባንያዎችን እንዲረዱት ማጠያየቅ ጀመረ። አስቀድሞ ወደ ማይክሮሶፍት ኩባንያ የእርዳታ ጥሪ ያደረገ። ማይክሮሶፍት እንደዚህ አይነት ብሔራዊ የመረጃ አሰባሰብ ላይ ወደሚሠራው ታይለር ቴክኖሎጂስ መሩት። ብሩስ ግራም የታይለር ቴክኖሎጂ የስትራቴጂ ዋና ስራ አስኪያጅ ነው። ኩባንያው በአሜሪካ 40 ከመቶ የሚሆኑ የፍርድ ቤት ሰነዶችን በድረገጽ ዲጂታይዝ አድርጎ በማስቀመጥ የሚሰራ ነው።
What we built is a global platform that begins to unite families and the children.
በዓለም ዙሪያ ህፃናትና በጉዲፈቻ አብሯቸው ሊኖሩና ሊያሳድጉ የሚፈልጉ ቤተሰቦችን የሚያገናኝ አምድ ለመፍጠር ቻልን። ማዕከላዊ የመረጃ ቋቱን የሚቆጣጠሩ አገሮቹ ራሳቸው ናቸው። ህፃናቱ በአገር ውስጥም ሆነ በውጪ አሳዳጊ ቤተሰቦችን እንዲያገኙ የሚሰሩትና በመጨረሻም ህፃናቱንና ቤተሰቡን የማገናኘቱ ኃላፊነት የራሳቸው ይሆናል። ስለዚህ ነባራዊ ሁኔታውን በፍጥነት ለመቀየር የሚችል ቴክኖሎጂ ነው።
የመረጃ ቋቱ የህፃናቱን እድሜ፣ የትውልድ ስፍራ፣ አሻራ፣ የጤና ሁኔታ ወዘተ የሚዘረዝር ሲሆን አልፎም በጉዲፈቻ ቤተሰብ ሲያገኙም ያሳዳጊዎች መረጃ፣ አድራሻ የመሳሰሉትን ያካተተ ይሆናል። ለመረጃ ቋቱ የሚከፈለው ገንዘብ በአመት $1 ብቻ ነው። አሁን $1 ለአንድ ሀገር በአመት። ለዚህ ምክንያቱ የገጹን ኃላፊነትና የደህንነት ቁጥጥር በታይለርስ ቴክኖሎጂ ኩባንያ ለማድረግ ታስቦ ብቻ እንደሆነ ያስረዳሉ። የመረጃ ቋቱ ስም Children First Software ይባላል። የህፃናትን ደህንነት ለማስቀደም ያለመ መሆኑን ለመግለጽ የተሰጠው ስም ነው። ሊዛ ፍሬዘር ይህንን የመረጃ ቋት ከገነቡት ኢንጂነሮች አንዷ ናት።
Children First Software provides
የመረጃ ቋቱን የሚመራው የኮምፒውተር ቴክኖሎጂ ሀገሮች ወላጅና አሳዳጊ ቤተሰብ የሌላቸው ጠባቂ ወይም የማደጎ ቤት ያልተካተቱ ህፃናት ቁጥር ምን ያህል እንደሆነ እንዲያውቁ ያስችላቸዋል። ከዚህም በተጨማሪ እነዚህን ህፃናት ከጉዲፈቻ ወይም የማደጎ ቤቶች ጋር ለማገናኘት እንዲችሉ አቅም ይፈጥርላቸዋል።
በዋሽንግተን ዲሲ ይህንን ቴክኖሎጂ እንዲረዱና እንዲግባቡት ከዓለም ዙሪያ ከተሰባሰቡ ሀገሮች ኢትዮጵያን ጨምሮ በርካታ የአፍሪካ ሀገሮች መንግስታት ተወካዮች ተገኝተዋል። እንደ ቶጎ፣ ጋናና ቤኒን የመሰሉ ሀገሮች ደግሞ ቴክኖሎጂውን በጥቅም ላይ ለማዋል ተዘጋጅተዋል። ኢቮን ሮማን የጋና የማህበረሰብ ልማት ሚኒስቴር ሰራተኛ ናት።
This is very very key for success in placing children with the
ስኬታማ ለመሆን የሚያስችለን ቁልፍ መገልገያ ነው ብለን እናምናለን። በተለይ ህፃናትን ሊያሳድጓቸው ከሚችሉ ቤተሰቦች ጋር ለማገናኘት አይነተኛ ቴክኖሎጂ ነው።
ብሩኖ ገንቢቶ የቤኒን የህፃናትና ወጣቶች ሚኒስቴር ወኪል ነው።
Benin is going to use the software. It will help us collect data from orphanages and shelters.
Les centres d'accueil en réseau.
ይሄ የመረጃ ቴክኖሎጂ ጠቃሚ ነው። ህፃናትና አሳዳጊ ቤተሰቦችን የሚያገናኝ መሆኑ በተለይ አዲስ አሰራር በመዘርጋቱ ረገድ ወሳኝነት አለው።
የዛምቢያ የማህበረሰብ ልማትና ብሔራዊ ጉዳዮች ሚኒስቴር ኤምሪ ካባንሺ በሀገራቸው ውስጥ ምን ያህል ህፃናት ወላጅ አልባ እንደሆኑና አልፎም በማደጎ ቤቶች የሚገኙትን ቁጥር በአግባቡ እንደማያውቁ ይናገራሉ። በዚህ ምክንያት ሀገራቸው ቴክኖሎጂውን በስራ ላይ ልታውለው መጓጓታን ነው የተናገሩት።
It's very difficult for me to say how many have been adopted internationally and how many
በሀገራችን የሚገኙ ህፃናት ምን ያህሉ በአለም አቀፍና በሀገር ውስጥ የማደጎ ቤተሰቦች በጉዲፈቻ እንደሚኖሩ የሚታወቅ ነገር የለም። ምንም አይነት የተቀናጀ ማዕከላዊ መረጃ የለንም። እንዲያውም ከሁለት አመታት በፊት ይህንን የመረጃ ቋት ቴክኖሎጂ አግኝተን ቢሆን ምንኛ መልካም እድል ይሆንልን ነበር።
የታይለር ቴክኖሎጂስ ስራ አስኪያጅ ማርክ ሽዋርትስ የህፃናትና ቤተሰቦችን የግል ማህደር የሚያስቀምጠው የመረጃ ቴክኖሎጂ ቋት ከፍተኛ ጥበቃ የሚደረግለት እንደሆነ ይናገራሉ። ቤተሰቦችና ህፃናትን ለመከላከልና የግል መረጃዎቻቸውን ለመጠበቅ የሚችል መሆኑን ነው የሚያስረዱት።
Currently, Tyler Technologies in a cloud-based format
ታይለር ቴክኖሎጂ መረጃዎችን በድረገጽ የርቀት መረጃ ቋት የሚያስቀምጥ ነው። ዩናይትድ ስቴትስ ውስጥ 40 ከመቶ የሚሆኑ የፍርድ ቤት ሰነዶችን በጥብቅ ደህንነትና ጥበቃ እናስቀምጣለን። እነኚህ የደህንነት ማረጋገጫ መስፈርቶች ማለትም ለአሜሪካውያን የሰራ ናቸው፣ ለChildren First ቴክኖሎጂም የሚውሉ ይሆናሉ። ስለዚህ ለሁሉም ወገኖች አስተማማኝ የመረጃ ቋት ገንብተናል።
የዚህ የመረጃ ቋት ፈጣሪዎች በጉዲፈቻ ከሀገር የሚወጡ ህፃናትና ቤተሰቦች መረጃዎችን በቀጥታ ሊያክሉ የሚችሉበት አሳታፊ አምድም አለው።
ኖራለው ብሎ ኖራለው ኖራለው
እንጂ እኖራለሁ እኖራለሁ በሉ እኖራለሁ እኖራለሁ እንጂ እኖራለሁ እኖራለሁ ይስተኝ ወደደውን ከጁክ ፖይ ወጣም ያብየረ ብራ እኖራለሁ በሉ እኖራለሁ እኖራለሁ እንጂ እኖራለሁ እኖራለሁ ይስተኝ እኖራለሁ ወደደውን እኖራለሁ
ያደመጣችሁ ያላችሁት ጋቢና ቪኦኤ ነው። የጂጂ ሽባባውን ሙዚቃ እንግዲህ ጋባር ግን ወደሚቀጥለው ዘገባችን እናልፋለን። ገዢው የኢትዮጵያ ፓርቲ ኢህአዴግ ለ18 ቀናት ካደረገው ግምገማና ግምገማውን ተከትሎ በጽሁፍ ካወጣው መግለጫ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የአራቱ ፓርቲ አመራሮች በጋራ በሰጡት መግለጫ የፖለቲካ ምህዳሩን ለማስፋት በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸውና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮችም ሆነ ግለሰቦች አንዳንዶቹ ክሳቸው ተቋርጦ ወይም ደግሞ የምህረት ሕጉ በሚፈቅደው መሰረት ምህረት ተደርጎላቸው እንደሚፈቱ ከተገለጸ ዛሬ 9 ቀን ተቆጥሯል። ጉዳዩ በቅርብ የሚከታተሉ ጋዜጠኞችና የሰብአዊ መብት ተሟጋቾች የእስረኛ ቤተሰቦች የቤተሰቦቻቸውን መፈታት በጉጉት ከመጠባበቅ ውጭ የተፈጠረ አዲስ ነገር የለም ይላሉ። ጽዮን ግርማ ከዚህ ቀደም በእስር ካሳለፉ የዞን 9 የኢንተርኔት አምደኛ በፈቃዱ ኃይሉንና የነገረ ኢትዮጵያ ጋዜጠኛ አዘጋጅ ጌታቸው ሽፈራውን አነጋግራቸዋለች።
መስመር ላይ ሁለት እንግዶች አሉኝ። ሁለታችሁን የጋበዝኩበትን ምክንያት መጀመሪያ ላብራራ። ሁለታችሁ ከዚህ ቀደም በመጻፍ ሐሳባችሁን በመግለጽ በማንጸባረቅ ትታወቃላችሁ። በዚህ ምክንያትም ታስራችሁ ተፈታችኋል። የማዕከላዊ እስር ቤትንም ታቆታላችሁ፣ ማረሚያ ቤቶችንም ታቆታላችሁ። ከዛ በተጨማሪ ከተፈታችሁም በኋላ ደግሞ በተደጋጋሚ የታሰሩ ሰዎችን ጉዳይ ከፍርድ ቤቶች አካባቢ ሌሎች እንዲሰሙ ታደርጋላችሁ። የኢትዮጵያን የፖለቲካ ሁኔታ ከታተላላችሁ። በዚህና በተለያዩ ምክንያቶች ከፍርድ ቤት እና ከእስረኞች ጉዳይ ጋር የተያያዘ እውቀት አላችሁ በሚል ነው የጋበዝኳችሁ። ስለዚህ ከዚህ መነሻ አድርገን እንግዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝና እሳቸውን ጨምሮ አራቱ ፓርቲ አመራሮች ከኢህአዴግ የ18 ቀን ግምገማ በኋላ የፖለቲካ ምህዳሩን ለማስፋት ይወሰዳል ካሉት እርምጃ አንዱ ፖለቲከኞችና ሌሎች ሰዎችን መፍታት ነው። ይህንን ነገር ከተናገሩ በኋላ በኢህአዴግ በኩል ምንም የተሰጠ መግለጫ የለም። እንደው ከዚህ ባሻገር ግን በተግባር ወደ ፍርድ ቤቶች አካባቢ ስትሄዱ፣ ወደ እስር ቤቶች አካባቢ ስትሄዱ ወይም ደግሞ ከእስረኛ ቤተሰቦች ጋር ያያችሁት አዲስ ነገር አለ ወይ? የተፈታ ወይም ለመፈታት መንገድ ላይ ያለ እስረኛ አለ ወይ? እስቲ ከጌታቸው ሽፈራው ልጀምር።
አይ የለም። እንዲያውም መግለጫው ከተሰጠ በኋላ እንዲከላከሉ የተበየነባቸው አሉ፣ በርካታ እስረኞች ተፈረደባቸውም አሉ። አሁን ለምሳሌ ዛሬ 33 እስረኞች ላይ ከ15-18 ዓመት ተፈርዶባቸዋል። በትናንትናም ከዛ በፊትም አጠቃላይ ከ40 በላይ እስረኞች እንግዲህ መግለጫው ከተሰጠ በኋላ ተፈርዶባቸዋል። ከዛ ከ40 በላይ የሚሆኑት ደግሞ ምናልባት ከ50 በላይ እንዲከላከሉ ብይን የተሰጠባቸው ሰዎች አሉ፣ እንዲያውም ከመፈታቱ በላይ ማለት ነው።
ስለዚህ ክሳቸው ተቋርጦ ወይም በምህረት ይፈታሉ የሚለው ነገር ተግባራዊ እየተደረገ አይደለም ወይ መልከት የለም ይያልከ ነው። እስቲ በፍቃዱ በቤተሰቦች አካባቢ ያየው ነገር አለ ወይ? እንግዲህ ከዚህ ቀደም በነበሩት በተለይ በቅንጅት አመራሮች ጊዜ ከዛ በኋላም በነበሩት የይቅርታ የመረት ክስ መቋረጥ ሲኖር ከቤተሰቦች ጋር አንድ ንግግር ቤተሰቦች ጉዳዩን የማወቅ መልከት አለና ይሄን ነገር አለ ወይ? ያየው የተመለከተው ነገር አለ?
ዛሬ እንደውም በአጋጣሚ ብዙ ሰዎች አግኝቻለኝ። አንዷ የጋዜጠኛ የውብሸት አየ ባለቤት ነበረች እና በጣም ተስፋ ያደረገች ነው በሚያሳዝን ሁኔታ። እና ግን ምንም አዲስ ነገር የለም የሰማችሁን፣ እነሱም ውብሸትም የሰሙትን ነገር የለም። የሆነ ነገር ተፈጥሮ ድንገት ይፈቱልናል ብቻ እያለች ተስፋ እያደረገች ነው። ሌላ ደግሞ ከሙስሊሞች ጋር በተያያዘ በፊት አብሯቸው ታስሮ የነበረ ጋዜጠኛ ዩሱፍ ጌታቸውን አግኝቼው ነበር። እንደዚህ እሱም ምንም አይነት እንደሚፈቱ የቀሩት አባላቱ እንደሚፈቱ ምንም አይነት ፍንጭ እንዳላገኘ ነው የነገረኝ። እኔ እንደውም አሁን በጣም ጌታቸው እንደተናገረው ተስፋ አስቆራጭ ሁኔታ ላይ የደረስን ነው። ምክንያቱም መንግስት ሄድላይኑን አግኝቷል፣ ርዕሰ ዜናውን ሁሉታል እንደሚፈታ፣ ግን ምንም ጭንጭ የለም። ሙሉ ለሙሉ ተስፋ እንዳንቆርጥ ግን ሁለትም ሰው ለቃላቸው ያክል ፈተው አላቆሙትም። ወይም ደግሞ ተስፋ እንዳናደርግ ምንም አይነት ፕሮሰስ የለም። እስረኞቹንም ጠርተው አላናገሩም፣ ወይም ቤተሰቦቻቸውም ላይ የሆነ ነገር አልሰጧቸውም። አቃቤ ህጎችም ሂደቱን እያስኬዱ ነው። ቅድም የተፈረደባቸው ሰዎች አሉ፣ ሌሎችም እንደዚሁ። ስለዚህ ርዕሰ ዜናውን ለማግኘት ብቻ ነው እየሰሩት ሁሉ የሚያስብል ነው። በዛ ላይ ቃላት እርምት ለማድረግ በጣም ብዙ ተሽቀዳድሟል። ምናልባት የራሳቸውን ባለስልጣናቶች ሆኑ እንዲያስቡት። የእነሱን ባለስልጣናት እኮ በሙስና በምን የታሰሩት እኮ ፖለቲከኞች ናቸው እና ለዲፊኔሽናቸው ወይም ለገለጻቸው እኮ ሁሉንም ሰው ሊወክል ይችላል ያገላለ። ስለዚህ በጣም ተስፋ አስቆራጭ ሁኔታ ላይ ቤተሰቦች የሚያሉት ማለት ነው።
ጌታቸው እንደው 9 ቀን ሙሉ አንድም ምልክት ከሌለ ለምን ይሄ መግለጫ አስፈለገ ብለህ ታስባለህ?
በዚህ በእስረኛ አፈታት ጉዳይ ግን 3 መሰረታዊ ነገር ያሉ ይመስለኛል። አንደኛው በዋና ጉዳይ እንኳን ማለት እንደዚህ ገና ባልተጨበጠ ነገር ይቅርና የእስር ጊዜውን የጨረሰ እስረኛ ወይም ደግሞ በአመክሮም አጠቃላዩን የጨረሰ እስረኛ እንኳን በጊዜ አይፈቱ። በነገራችን ላይ ሳምንት፣ ወር ያቆያሉ። እሱ የሚመስለኝ አብዛኛው እስረኛ በተስፋ እንዲደክም ይፈልጋሉ። እኔም ስለገጠመኝ ማለት እኔ እንኳን ጨርሼ ራሷ ቆይተውኛል የተወሰነ ጊዜ እና አንድ አባዜ ያለባቸው የደህንነት መስሪያ ቤቱ ይመስለኛል እስረኞቹ ተዳክመው እንዲወጡ ይፈልጋል። ሁለተኛው ግን መግለጫው በራሱ ሊፈቱ ነው እንዲባለት ይፈልጋል ፓርቲው ህዝብ እንዲያወራ ይፈልጋል። እስረኞቹን ሊፈቱ ነው ለብሔራዊ መግባባት እያወሩ ነው እንዲል ይፈልጋል። ከሌሎቹ ጉዳዮች ይልቅ ከተቃውሞ ጉዳዮች ይልቅ ይህን አጀንዳ ማስቀየሪያ እንደሆነ ነው የሚገባኝ። ከዛ ባሻገር ግን እየሸሹባቸው መግለጫውም ላይ ራሱ እየሸሹ ወደኋላ የመጡባቸውን ነገሮች ስናይ በቀደም ድረስ ጠቅላይ አቃቤ ሕግ የሰጠውን መግለጫ ድረስ ስናይ ወደኋላ የሸሹባቸው ነገሮች አሉ ይመስለኛል። ያልተስማሙባቸው ምናልባት በግፊት የመጡት ይመስሉ ከዛ በኋላም ደግሞ አንዳንድ አካላት ደስተኛ ባለመሆናቸው የቀሩ ወደኋላ ያፈገፈጉባቸው ነገሮች አሉ ይመስለኛል። እስካሁንም መስማማት ያልተደረሰባቸው ነገሮች አሉ ይመስለኛል። እነዚህ 3 ነገሮች ከዚህ ከእስረኛ ጋር የተያዙ ይመስለኛል። በዋና ጉዳይ እንኳን ተፈርዶባቸው በጨረሱ ጉዳይ እንኳን በቶሎ የማይፈታን የደህንነት መስሪያ ቤት እና የማረሚያ ቤት በምህረት መንግስት ለልገሳ በሰጠውት በሚለው ጉዳይ ቶሎ ይሰጣል ብዬ አልጠብቅም። በነገራችን ላይ
በፍቃዱ ቴሌቪዥን ላይ ቀርበው ነው ይህን መግለጫ ፓርቲዎቹ የሰጡትና የተጠያቂነት ጉዳይ አያሳስባቸውም? ህዝብ ይጠይቀናል እንደዚህ ፊት ለፊት ተናግረን የሚል እንደው የተጠያቂነት ጉዳይ እንኳን አሳስቧቸው ይፈታሉ ብለህ አትገምትም?
በነገራችን ላይ የተጠያቂነት ጉዳይ እንደው ለይስሙላ ካልሆነ በስተቀር ብዙ ሰዎች ነፍሳቸው ሲጠፋ በሰላማዊ አመፅ ወቅት የተለያዩ ሪፖርቶች የተለያዩ ነገሮች ተብለው ምንም ተጠያቂነት አልደረሰም። ስለዚህ ገና ለገና እንፈታለን ብለው የገቡትን ቃል አጠፉና፣ ምክንያቱም ማንም ይጠይቃል? የትስ ነው የሚጠየቀው? ምን መጠየቂያ ቦታ ሳለና ነው ያ ነገር የሚሆነው? ስለዚህ በጣም የሚያሳዝነው ነገር ሁልጊዜም የነሱ በጎ ፈቃድ እስረኛ መሆናችን ነው እንጂ በእርግጥ ይሄ ቃል ኪዳን ቢሆን የተገኘው እና የታሰሩ ፖለቲከኞች መኖራቸውንም እስከ ማመን የተደረሰው ህዝቡ በፈጠረው ጫና የአንዳንድ ፖለቲካ ፓርቲ አባላቶችም ትንሽ የህዝቡን ጥያቄ ለመቀበል ፍላጎት እያሳዩ በመምሰላቸው ነው እንጂ ምንም ተጠያቂነት የሚፈራ የመንግስት ቡድንም የለም። አገሩ ኢትዮጵያ ውስጥ ነው እንጂ ያወሩትም ሰዎች ያወሩበትም ሁኔታ የፓርቲ ስብሰባ ላይ ነው
ግን በፓርቲና በመንግስት መካከል ያለው ልዩነት ኢትዮጵያ ውስጥ ግዜም የደረጃ ስለሆነ የፓርቲው ቃል ተጽፏል ብለን ነው እናስበው መንግስቱ እና ምንም አይነት የቢሮክራቲክ ክፍተትም የለባቸውም ለመፈጸም ከፈለጉ ካለገሙ በስተቀር ግን ተጠያቂነት ያመጣባቸዋል የሚለው ላይ እንኳን ማንን ይጠይቃል? ምክንያቱም እነሱ ዳኛ፣ እነሱ አቃቢ ህግ፣ እነሱ ሰብአዊ መብት አጣሪ ኮሚሽን፣ እነሱ ሁሉንም ነገር ናቸው።
ሁለታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ እንቀበላለን።
አዎ ሃሽታግ ጋቢና ቪኦኤን ተጠቀሙ። ስላስተናግዳችሁ የምሽተነውን የመስታወት አድራጋውና
ሄኖክ ሰማ እግዜርነን ፋሲል ገበየው ዝግጅታችንን አጠናቅረዋል። መልካም ምሽት። ነገ እንገናኝ።
መልካም ምሽት።